የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ረቡዕ የካቲት 5 2017 ዓ.ም ዝግጅታችን ጀመረ። የትጥቅ ግጭቶች የአፍሪካ ሀገር ፈተና ሆነው ቀጥለዋል ተባለ።
Conflicts continue to kill on a large scale in Africa.
የትጥቅ ግጭቶች በአፍሪካ በርካቶችን መግደላቸውን ቀጥለዋል። በሱዳንና በመስራቅ ዲሞክራቲክ ሪፐብሊክ ኮንጎ ያሉት ግጭቶች በሁሉም መመዘኛዎች በእጅጉ አስከፊዎች ናቸው።
የአፍሪካ ህብረት ኮሚሽነር ሙሳ ፋኪ መሐመድን ነው ቀደም ብለን የሰማናቸው። ዛሬ በጀመረው 46ኛው የአፍሪካ ህብረት መደበኛ የሥራ ተፈጻሚዎች ምክር ቤት ስብሰባ ላይ ከተናገሩት የተቀነጨበ ነው። ዝርዝሩ በመሽቱ ተካፍቷል። እንደምላችኋል እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ፕሮግራሙን በመምራት አብራችሁ ማመሻው ሀብታሙ ስዩም ነኝ። ንጉሱ ታምሬ ስርጭቱን ከስቱዲዮ ያቀናብርልናል። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን አጫጭር የዓለም ዜናዎች እናጋራችኋለን። እንግዲህ ወልዴ ይጠብቃችኋል።
በድጋሚ እንደምናመሻችሁ። በሶማሊያ የአይሲስ እቅድ አውጪ ተገደለ። ግጭቶች በአፍሪካ ትልቅ ተግዳሮት ሆነው ቀጥለዋል ሲሉ ሙሳ ፋኪ መሐመድ መናገራቸው። የአሜሪካ ጦር አጋሮቹን እንደማይተው የአሜሪካ መከላከያ ሚኒስትር አስታወቁ። እንዲሁም ሩሲያና አሜሪካ አስረኞች ተለዋወጡ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ። በቅድሚያ ግን አሁን ከደረሰኝ ዜና ጀምራለሁ። የአሜሪካው ፕሬዚደንት ዶናልድ ትራምፕ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር በስልክ ከተነጋገሩ በኋላ በአስቸኳይ ከዩክሬኑ መሪ ጋር ጦርነቱ የሚቆምበትን ሁኔታ እንዲያመቻቹ መስማማታቸውን አሁን ከደቂቃዎች በፊት አስታውቀዋል። አሜሪካ በሶማሊያ የእስላማዊ መንግስት አሸባሪ ቡድን ላይ በምታካሄደው የአየር ጥቃት ዋና ኢላማ የነበረውና የሽብር ጥቃቶችን በማቀናበር የሚከሰሰው አህመድ ማሊኔኒ መገደሉ ታውቋል። ግለሰቡ ከአስር ቀናት በፊት ጥር 24 2017 ከሌሎች 13 ከፍተኛ የአይስ አመራሮች ጋር መገደሉን የአሜሪካ ጦር የአፍሪካ እዝ ትናንት ማክሰኞ አስታውቋል። አህመድ አሸባሪዎችን መልምሎ በገንዘብ በመደገፍ ወደ አሜሪካና አውሮፓ ይልክ እንደነበር ከእዙ የተገኘው መግለጫ አመልክቷል። የአየር ድብደባዎቹን ውጤታማነት ለመገምገም ጊዜ መውሰዱን፣ ይህም ደግሞ የአካባቢው መልክዓ ምድራዊ አቀማመጥ ተራራማ በመሆኑ እንደሆነ እዙ አስታውቋል። ድብደባው የተፈጸመው በሶማሊያ ጎሊስ ተራሮች ካልማስሲካድ በተባለ ስፍራ በርካታ ዋሻዎች ባሉበት አካባቢ እንደሆነም ተመልክቷል። ድብደባው ቢያንስ 10 ስፍራዎችን ኢላማ ያደረገ እንደነበር አንድ የሶማሊያ መከላከያ አዛዥ በወቅቱ ለአሜሪካ ድምፅ አስታውቀው ነበር። ግጭቶች በአፍሪካ ትልቅ ተግዳሮት ሆኖ ቀጥለዋል ሲሉ ተሰናባቹ የአፍሪካ ህብረት ኮሚሽነር ሙሳ ፋኪ መሐመድ በህብረቱ 46ኛ የሥራ አስፈጻሚ ምክር ቤት ጉባኤ መክፈቻ ላይ ተናግረዋል። አህጉሪቱ ትርጉም ያለው እድገት ብታስመዘግብም ግጭቶች በአስከፊ ሁኔታ ቀጥለዋል ሲሉ ሙሳ ፋኪ መሐመድ የአፍሪካ የውጭ ጉዳይ ሚኒስትሮች በተገኙባት ጉባኤ ላይ አመልክተዋል። የአፍሪካ ህብረት የገንዘብ ችግር እንደገጠመው ያወሱት ፋኪ መሐመድ ይህም በህብረቱ ውጤታማነትና በውሳኔ አሰጣጥ ወቅትም ገለልተኛ መሆኑ ላይ ጫና ፈጥረዋል ብለዋል። አድማጮች፣ የዚህን ዜና ዝርዝር በኋላ ላይ እናቀርባለን። የዓለም መሪዎች የአሜሪካው ፕሬዚደንት ዶናልድ ትራምፕ የአገሪቱ ጦር በዓለም ያለውን ወቅታዊ አቋም ለመገምገም መነሳታቸው አሜሪካ ጥሎ ለመውጣት አስባ መስሏቸው ከሆነ ተሳስተዋል ሲሉ አዲሱ የአሜሪካ መከላከያ ሚኒስቴር አስታወቁ። ፒት ሄግሴት ይህን ያስታወቁት በአውሮፓ የአሜሪካ እዝ እና በአፍሪካ የአሜሪካ እዝ ዋና መስሪያ ቤቶች በሚገኙበት ስቱትጋርት ጀርመን ከጋዜጠኞች ጋር በነበራቸው ቆይታ ነው። ፒት ሄግሴት ስልጣን ከያዙ በኋላ የውጭ ጉዞ ሲያደርጉ የመጀመሪያው ነው። በሁሉም ስፍራ የአሜሪካ ጦር ያለበትን ሁኔታ ካልገመገምን ቸልተኝነት ነው የሚሆነው። አሜሪካ ትታ ልትሄድ ነው የሚለውን ግምት ግን ስህተት ነው ሲሉ ተደምጧል የውጭ ጉዳይ ሚኒስትሩ። ሐሺሽ አስገብተሃል በሚል በሩሲያ ላለፉት 3 ዓመታት ተኩል በእስር ላይ የነበረው አሜሪካዊ አስተማሪ በእስረኛ ልውውጥ ተለቋል። መምህር ማርክ ፎግልን ፕሬዚደንት ዶናልድ ትራምፕ በዋይት ሃውስ ተቀብለው አነጋግረውታል። ማርክ ፎግል ወደ ሩሲያ ያስገባው ሐሺሽ በሐኪሙ የታዘዘለት እንደነበርም ታውቋል። በምድር ላይ እድለኛው ሰው እኔ እንደሆንኩ ይሰማኛል ብለዋል ፎግል። ዶናልድ ትራምፕ ሩሲያ ፎግልን በመልቀቋ ሲያመሰግኑ፣ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ደግሞ አሜሪካ በበኩሏ አንድ ሩሲያዊ እስረኛ እንደምትለቅና ማንነቱም ወደ ሀገሩ እንደገባ እንደሚገለጽ አስታውቀዋል። ተጨማሪ የታገቱት ሰዎችን መልቀቅ በተመለከተ ዛሬ ረቡዕ እንደሚያስታውቁም ትራምፕ ጠቁመዋል። በመጨረሻም ሰሜን ምስራቅ አሜሪካ በበረዶ ስትመታ ካሊፎርኒያን ጎርፍ ያሰጋታል ተባለ። ትላንት ከሰዓት በኋላ ጀምሮ ከቴኔሲ እስከ ፔንሲልቬንያ፣ ከኒው ጀርሲ እስከ ዌስት ቨርጂኒያ ሲጥል የነበረው በረዶና እጅግ ቀዝቃዛ ዝናብ ዛሬም እንደሚቀጥል ይጠበቃል። በአንዳንድ ስፍራዎች በአማካይ እስከ 15 ሴንቲሜትር በረዶ የጣለ ሲሆን በዲሲና አካባቢው ግዛቶች የሚገኙ የመንግሥት ሠራተኞች እስከ 2 ሰዓት ያህል ዘግይተው ሥራ እንዲገቡ ተፈቅዷል። በርካታ ትምህርት ቤቶች ሲዘጉ የመኪና አደጋዎችም ተከስተዋል። በአንዳንድ ስፍራዎችም የመብራት መቋረጥ ታይቷል። በሰደድ እሳት ስትለበለብ በነበረችው የካሊፎርኒያ ግዛት ነፋስ የቀላቀለ ዝናብ የሚጠበቅ ሲሆን ጎርፍ ሊከሰት እንደሚችልም ተተንብየዋል። በማዕከላዊና ደቡብ ካሊፎርኒያ የሚገኙ ከተሞችን በጎርፍ ሊያጥለቀልቅ ይችላልም ተብሏል። የትራንስፖርት ባለሥልጣናት ሰዎች ወደ አውራ ጎዳና ከመውጣት እንዲቆጠቡ መክረዋል። በሺዎች የሚቆጠሩ የመብራት አገልግሎት ሠራተኞችና በርካታ የቨርጂኒያ ብሔራዊ ዘብና መከላከያ አባላት ከበረዶ ጋር ተያይዘው ለሚከሰቱ ችግሮች ምላሽ ለመስጠት ተሰማርተዋል። ክብራትና ክብራን የምሽቱን ዜና በዚሁ አጠቃላለሁ። ወደ ሀብታሙ መራቸዋለሁ።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የዛሬ ረቡዕ ምሽት ስርጭታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ ደግሞ ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። አስተያየታችሁንና መልእክቶቻችሁን በእነዚህ ገጾቻችን ላይ እንድታደርሱን ይሁን። አሁን ግን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። በአፍሪካ የትጥቅ ግጭቶች አሁንም የአህጉሩ ፈተና ሆኖ መቀጠላቸውን የአፍሪካ ህብረት ኮሚሽነር ሙሳ ፋኪ መሐመድ ገለጹ። ሊቀመንበሩ በዛሬው ዕለት በተካሄደው 46ኛ የአፍሪካ ህብረት መደበኛ የሥራ አስፈጻሚዎች ምክር ቤት ስብሰባ ላይ ባደረጉት የመክፈቻ ንግግር በአፍሪካ የተለያዩ ለውጦች ቢኖሩም እንደ ሱዳንና ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ያሉ ሀገራት አሁንም የግጭቶች መድረኮች ሆነዋል በማለት ገልጸዋል። ገብረ ሚካኤል ገብረ መድን ቀጣዩ ልኳል።
ከየካቲት 7 እስከ 9 2017 ዓ.ም ከሚደረገው የአፍሪካ ህብረት የመሪዎች ጉባኤ ቀድሞ በዛሬው ዕለት በተካሄደው 46ኛው የአፍሪካ ህብረት መደበኛ የሥራ አስፈጻሚዎች ምክር ቤት ስብሰባ የህብረቱ ኮሚሽን ሊቀመንበር ሙሳ ፋቂ መሐማት የመክፈቻ ንግግር አሰምተዋል። በዚህኛው የመሪዎች ጉባኤ የሚሰናበቱት ሊቀመንበሩ በንግግራቸው የአፍሪካ ህብረት ባለፉት ዓመታት በጤና፣ በትምህርት፣ በኢኮኖሚ፣ በአየር ለውጥና በሌሎችም ዘርፎች የተለያዩ አጋዥ ሥራዎችን ማከናወኑን ጠቅሰዋል። በአህጉሪቱም በጎ ለውጦች መታየታቸውን ገልጸዋል። ሆኖም የአፍሪካ አህጉር አሁንም የጦርነትና የግጭት ፈተና እንዳልተለያት ተናግረዋል።
Conflicts continue to kill on a large scale in Africa. The Sudan and Eastern DRC, that is the Democratic Republic of the Congo, are...
የትጥቅ ግጭቶች በአፍሪካ በርካቶችን መግደላቸውን ቀጥለዋል። በሱዳንና በምስራቅ ዲሞክራቲክ ሪፐብሊክ ኮንጎ ያሉት ግጭቶች በሁሉም መመዘኛዎች በእጅጉ አስከፊዎች ናቸው። የአፍሪካ ህብረት የገንዘብ አቅርቦትን ለማሟላት ያለው ችግርም ከባድ ነው። ይህ ሁኔታ የህብረቱን ስራዎች ውጤታማነትና ውሳኔዎቹ ላይ የሚኖረው ነጻነት እየተጫነው ይገኛል።
ሊቀመንበር ሙሳ ፋቂ በዓለም አቀፍ ደረጃ እየታዩ ያሉ ተግዳሮቶችም የአህጉሩ ፈተና እየሆኑ መምጣታቸውን ጠቅሰዋል። ለተወሰነ ጊዜ በመጥፎ ሁኔታ ላይ የነበረው የባለ ብዙ ወገን አጋርነት አሁን ደግሞ ጥሩ ወዳልሆነ አቅጣጫ እያመራ ነው ብለዋል። በዝርዝር ባይገልጹትም ከወደ አትላንቲክ አቅጣጫ እየመጣ ያለው ፈተናም አሳሳቢ መሆኑን ነው የተናገሩት። ይህንን ፈተና ለመቋቋም ራሳችንን ቀና ማድረግ አለብን፣ እሱንም ደግሞ አሁን ነው መጀመር ያለብን ብለዋል። በዚሁ ስብሰባ ላይ የተገኙት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በአሁኑ ጊዜ የባለ ብዙ ወገኖች አጋርነትን የሚፈታተን በእጅጉ ተለዋዋጭ የሆነ እውነታን እየተጋፈጥን እንገኛለን ብለዋል። ለአፍሪካና ለደቡባዊ ንፍቀ ክበብ ሀገራት የባለ ብዙ ወገኖች አጋርነት አስፈላጊ መሆኑን ገልጸው ይህም በትብብር ችግሮችን ለመፍታት ወሳኝ በመሆኑ እንደሆነ ተናግረዋል። እንደ አፍሪካ ህብረትና የተባበሩት መንግስታት ድርጅት ያሉትን ተቋማት ማጠናከር ይጠበቅብናል፣ በእነዚህ ዓለም አቀፍ ተቋማት ላይ ሪፎርም እንዲደረግም መስራት ይገባናል በማለት ገልጸዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። ገብረ ሚካኤል ያስደምጠን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። በትግራይ ክልል ሽረ እንደ ስላሴ ከተማ የሚገኙ ተፈናቃዮች ከእያንዳንዱ ቤተሰብ 200 ብር ተገደው ህወሓትን ለማዳን በሚል ገንዘብ እንዲያዋጡ እየተደረገ መሆኑን ለአሜሪካ ድምፅ አስተያየት የሰጡ ተፈናቃዮች ተናገሩ። የዓለም ምግብ መርሃ ግብር WFP ለክልሉ የአደጋ ስጋት ሥራ አመራር ኮሚሽን በጻፈው ደብዳቤ ለጥቃት ተጋላጭ ከሆኑ ተፈናቃዮች ካለ አንድ ፓርቲ ተገደው ብር እንዲያዋጡ ማድረግ አግባብ የለውም ብለዋል። በጉዳዩ ላይ ምላሽ የጠየቅናቸው የትግራይ የሰሜናዊ ምዕራብ ዞን የህወሓት አስተባባሪ አቶ ወልደ አብርሃ ገብረ ጻድቅ ህወሓት በየዓመቱ ለፓርቲው ማጠናከሪያ ከአባላቶቹና ደጋፊዎቹ ገንዘብ እንደሚሰበስብ ገልጸው ከተፈናቃዮች ግን ገንዘብ ለመሰብሰብ አላቀደም ብለዋል። ተፈናቃዮች ሆነው በፍቃዳቸው ለፓርቲ ገንዘብ የሚሰጡ ግን አሉ ሲሉም ተናግረዋል። ሙልጌታ አጽባ ዝርዝር አለው።
በትግራይ ክልል ሽረ እንዳ ስላሴ ከተማ ከሚገኙ ተፈናቃዮች ውስጥ የአሜሪካ ድምፅ ያነጋግራቸው ሁለት ተፈናቃዮች በግዳጅ እያንዳንዱ ሰው በነፍስ ወከፍ 200 ብር እንዲያዋጣ መገደዱን ለአሜሪካ ድምፅ ተናግረዋል። በሽረ እንዳ ስላሴ ከተማ ታባ ወያነ ጽርዓት በተባለ የተፈናቃዮች ማዕከል ለአራት ዓመታት ያህል ተጠልለው የሚገኙ ስማቸው እንዳይገለጽ የጠየቁ አንድ ተፈናቃይ በማዕከሉ አስተባባሪዎች ህወሓት ለማዳን በሚል ተጽዕኖ ገንዘብ እንዲከፍሉ መደረጋቸው ተናግረዋል።
እያንዳንዱ ሰው 200 ብር እንዲያዋጣ ታዘን አዋጥተናል። ይህን ገንዘብ የሚያሰባስቡ ሰዎች ለህወሓት ማጠናከሪያ ነው ሲሉን ነበር። እኛም ስለሰጋን ተገደን አዋጥተናል። ብር ካላዋጣን ደግሞ ለእርዳታ አንመለምላችሁም ይላሉ። ምን ይባላል? መንግስት እኮ የለንም። ፈጣሪ መልካም የሆነ መንግስት ይፍጠርልን ነው የምንለው።
ፍረስዋት በተባለ የተፈናቃዮች ማዕከል የምትኖር ሌላዋ ስሟ እንዳይጠቀስ የጠየቀችው ተፈናቃይ በበኩሏ እርዳታ ተቀብላ ስትወጣ ደጃፍ ላይ ጠብቀው ለፓርቲ ማጠናከሪያ ክፈይ ብለው አስገድደው እንዳስከፍሏት ገልጻለች።
ተገደን ከእንጆ ተቀብለን ስንወጣ በራፍ ላይ ጠብቀው ለውድብ ማጠናከሪያ ነው፣ ግዴታ ነው፣ ታዋጣላችሁ፣ እንዲህ ካላችሁ ደግሞ የምትጠይቁት ጥቅማጥቅም ወላሞዴ ሲሆን ምን ይሁን የምትጠይቁት ነገር የለም ጨራሽ ብለው እያስፈራሩ ከህዝቡ 200 ብር ተቀብለዋል። እኔ ራሴ 200 ብር ከፍያለሁ። ምንም የለኝም፣ የውስጥ ችግር አለኝ፣ የጤና ችግርም አለኝ። ግን ሳልወድ ግዴታ ያችን የምትመጣው ነገር እንዲመለምሉኝ ከፍያለሁ።
አቶ ካሕሳይ አስፋ የተባሉ ፀሐየ በተባለ ሽረ እንዳ ስላሴ በሚገኝ የተፈናቃይ ማዕከል የሚኖሩ በአንጻሩ ህወሓትን ለማጠናከር በፈቃዳቸው ገንዘብ እንደከፈሉ ተናግረዋል።
ፓርቲው የኛ ነው። የፓርቲው አባላት የሆንን እንደየአቅማችን እናበረክታለን። በአሁኑ ጊዜ አቅም ስለሌለን እንጂ በሬና ላም እኮ እንሰጥ ነበር። ማስገደድ የሚባል ነገር የለም። እኛ በፍላጎታችን ለየካቲት 11 በዓል እያዋጣን ነን።
የዓለም ምግብ ፕሮግራም WFP ለትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽን በጻፈው የማንቂያ ደብዳቤ በሽረ እንዳ ስላሴ ከተማ ተጠልለው የሚገኙ ተፈናቃዮች ህወሓት በማዳን ስም ከእያንዳንዱ ቤተሰብ 200 ብር በአስገዳጅ እንዲያዋጡ እየተደረገ ነው ብሏል። ታባ ወያነና ፍረስ ውአት በተባሉ የተፈናቃዮች ማዕከላት ገንዘብ የማሰባሰብ ስራው መጀመሩ ጠቅሷል። በዚሁ አስቸጋሪ ወቅት ፓርቲያችን እናድን በሚል መሪ ቃል ገንዘቡ እየተሰበሰበ እንደሚገኝ የጠቀሰው WFP ይህ ተቀባይነት የሌለው ተፈናቃዮች ከለላ ይገባቸዋል፣ ድርጊቱም በአስቸኳይ መቆም ይገባዋል ሲል አስታውቋል። በጉዳዩ ላይ ለሰሜን ምዕራባዊ ዞን አስተዳደርና ለሽረንዳ ስላሴ ከተማ አስተዳደር የትግራይ ክልል የአደጋ ስጋት ስራ አመራር ኮሚሽን በጻፈው ደብዳቤ ተግባሩ በአስቸኳይ እንዲቆም በመግለጽ ይህንን ድርጊት የፈጸሙ በሕግ እንዲጠየቁ አሳስቧል። በጉዳዩ ምላሽ የጠየቅናቸው የትግራይ የሰሜናዊ ምዕራብ ዞን የህወሓት አስተባባሪ አቶ ወልደ አብርሃ ገብረ ጻድቅ ህወሓት በየዓመቱ ለፓርቲው ማጠናከሪያ ከአባላቶቹና ደጋፊዎቹ ገንዘብ እንደሚያሰባስብ ገልጸው ከተፈናቃዮች ገንዘብ ለመሰብሰብ ግን አላቀደም ብለዋል። ተፈናቃዮች ሆኖም በፍቃዳቸው ለፓርቲው ገንዘብ የሚሰጡ ግን ሊኖሩ ይችላሉ ሲሉ ተናግረዋል።
ከም ሰሜን ምዕራብ ዘለዋና ወረዳታት ፍለጣ 15 ወረዳ አለዋ ካፍተን 15 11
አብነትና በሰሜን ምዕራብ ዞን 15 ወረዳዎች አሉን። ከነዚህ 11 በእኛ አስተዳደር ስር ይገኛሉ። ከነዚህ ወረዳዎች መሰብሰብ የምንችለው አቀደናል። ከአርሶ አደሮች፣ ከነጋዴዎች፣ ከሴቶች፣ ከወጣቶችና ከአጠቃላይ ነዋሪው ማህበረሰብ ማግኘት የሚገባን ብለን ያቀድነው መጠን ብር አለ። ይህ ከአባሎቻችንና ደጋፊዎቻችን የሚሰበሰብ በመሆኑ በፈቃደኝነት የተመሰረተ ነው። ከተፈናቃዮች ማዕከል ግን ይህን ያህል እንሰበስባለን ብለን ያቀድነው ነገር የለም። ደጋፊዎቻችንና አባላቶቻችን በእነዛ ማዕከላት አሉ። ካሁን ቀደም በነበረው ባህል የካቲት 11 በድምቀት ያከብሩታል። አሁንም ችግር ውስጥ ሆነውም ቢሆን እያዋጡ ያሉ አሉ። ሆኖም እያንዳንዱ ተፈናቃይ 200 ብር በግዴታ እንዲያዋጣ ተብሎ የተጠየቀ ነገር የለም።
በየዓመቱ የካቲት 11 ለማክበር ከአባሎቻቸውና ደጋፊዎቻቸው ህወሓት ገንዘብ እንደሚያሰባስብ የገለጹት አቶ ወልደ አብርሃም ህወሓት በፋይናንስ እንዳይጠናከር የነ አቶ ጌታቸው ቡድን የሚያስየሩት ስም የማጥፋት ዘመቻ ነው በማለት ተቃውሟል። WFP የጻፈው ደብዳቤ በተመለከተ ግን ማጣራት እናካሄዳለን ሲሉም ገልጸዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት ጌታቸው ረዳ ባለፈው ሳምንት የክልሉ አማካሪ ምክር ቤት በተመሰረተበት መድረክ ላይ ከተፈናቃዮችና ነዋሪዎች ኃላፊነት በጎደለው ብዝበዛ ብለው በጠሩት አካሄድ ገንዘብ የማሰባሰብ እንቅስቃሴ ህዝቡ እምቢ ሊል ይገባል ብለው ነበር።
ለአካላት ነት አብ ሐሰረ መከራ ዝርከብ ህዝብና ሓደ ጊዜ ወድብን ምጥንኻር
አንዳንዶች መከራ ውስጥ ከሚገኘው ህዝባችን አንድ ጊዜ ፓርቲ ለማጠናከር ሌላ ጊዜ ደግሞ ለመመከት በሚል ኃላፊነት በጎደለው ብዝበዛ ከተፈናቃዮች ሳይቀር ኮታ መድበው ገንዘብ እየሰበሰቡ ይገኛሉ። ይህ መሆን የማይገባው ኃላፊነት የጎደለው ተግባር ሊቆም ይገባል።
በየቤቱ የዞሩ ከህዝብ ብር ለሚሰበስቡ ህዝቡ እንዳያስተናግዳቸው አቶ ጌታቸው አስታውቋል። አሜሪካ ድምፅ ያነጋግራቸው ተፈናቃዮች በእርዳታ ከሚያገኙት ገንዘብ የሚወሰድ መዋጮ እንዲቋረጥላቸውም ጠይቀዋል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም።
ሙሉጌታን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ የሚተላለፈው የረቡዕ ምሽት ስርጭት ይቀጥላል። ቀጣዩ ዘገባ ወደ አፍሪካዊት ሀገር ኒጀር ይወስድናል። ኒጀር በዲሞክራሲያዊ ሽግግር እቅድ ላይ የሚነጋገር ጉባኤ ልታካሄድ ነው። ኒጀር ለረጅም ጊዜ ሲጠበቅ የቆየውንና የዲሞክራሲያዊ ሽግግር እቅድ ላይ የሚያተኩረውን ጉባኤ በመጪው ሳምንት ታካሄዳለች። በአውሮፓውያኑ 2023 ሐምሌ ወር ፕሬዚደንት መሐመድ ባዙምን በመፈንቅለ መንግሥት የገለበጧቸው ጄኔራል አብዱራህማን ኤቺያኒ ውይይቱ አሳታፊና ቅድሚያ የሚሰጣቸው አስተዳደራዊ ጉዳዮችን የሚለይ እንደሚሆን ተናግረዋል። ሽግግሩ የሚከናወንበትን የጊዜ ሰሌዳም ያዘጋጃል ብለዋል። ከአቡጃ ቲሞቲ አብዚዮ ያስተላለፈውን ዘገባ ቆንጅታየ ታቀርበዋለች።
አገር አቀፉ የሽግግር ጉባኤ እንደ አውሮፓውያን የዘመን አቆጣጠር ከየካቲት 15 እስከ 19 ማለትም ከመጪው ቅዳሜ እስከ ማክሰኞ እንደሚካሄድ የኒጀር የጦር ሰራዊት ባለፈው ሳምንት ቅዳሜ በመንግስቱ ቴሌቪዥን በሰጠው መግለጫ አስታውቋል። ባለስልጣናቱ እንዳስታወቁት ጉባኤው የሽግግር ቻርተር ያረቃል ተብሎ ይጠበቃል። ወታደራዊ ሁንታውን የሚመሩት ጀነራል አብዱራህማን ቺያኒ እንደ አውሮፓውያን አቆጣጠር በ2023 ሐምሌ ወር ውስጥ የወቅቱን ፕሬዚደንት ሞሐመድ ባዙምን በመፈንቅለ መንግስት ከገለበጧቸው በኋላ መጀመሪያ ላይ በሶስት ዓመታት ውስጥ ወደ ዲሞክራሲያዊ አስተዳደር ሽግግር እናደርጋለን ብለው ቃል ገብተው ነበር። ሆኖም ከዚያ ወዲህ ለወራት በጉዳዩ ዙሪያ ድምጻቸውን ማጥፋታቸው የሀገሪቱን ሕዝብም ዓለም አቀፍ ታዛቢዎችንም ይበልጡን ጥርጣሬ እንዲገባቸው አድርጓል። የጋ አፍሪካ በሚባል ተቋም የአፍሪካ ፕሮግራም አስተባባሪ የሆኑት ኢብራሂም ፋሩክ መጪው ጉባኤ ወደ ትክክለኛ አቅጣጫ የሚያመራ እንደሆነ ይናገራሉ።
This signals the beginning of a timeline for a transition to
ይሄ የኒጀር ሪፐብሊክ በዲሞክራሲያዊ መንገድ ወደ ተመረጠ አስተዳደር የምታመራበት የሽግግር ሂደት ሊጀመር መሆኑን ይጠቁማል። በዚህ የምዕራብ አፍሪካ አካባቢ ዲሞክራሲና መረጋጋት ሲኖር አንድምታው ወደ ሌሎችም አካባቢዎች የሚጋባ በመሆኑ ትልቅ ትርጉም የሚኖረው ይመስለኛል። በአንድ ወቅት በአንዳንዶቹ ሀገሮች የተደረገ መፈንቅለ መንግስትና የመፈንቅለ መንግስት ሙከራ በሌሎች ሀገሮችም ምን እንዳስከተለ አይተናል። ታዲያ በዲሞክራሲ ሽግግር ብቻ ሳይወሰኑ ከዲሞክራሲ ጋር የሚመጣውን ልማት እውን ለማድረግ ቃል መግባት ያስፈልጋል።
የሁንታው መሪዎች ከጉባኤው በፊት በስምንቱም የሀገሪቱ ክፍለ ግዛቶች ተዘዋውረው ምክክሮችን አካሂደዋል። መጪውን ጉባኤ የሚመራ ብሔራዊ ኮሚሽንም አቋቁመዋል። ጉባኤው ከተጠናቀቀ በኋላ ኮሚሽኑ ለጀነራል ቻኒ በሶስት ሳምንት ጊዜ ውስጥ የመጨረሻውን ሪፖርቱን እንዲያቀርብ የሚጠበቅበት መሆኑን ተመልክቷል። በጀነራሉ መሪነት የተካሄደው መፈንቅለ መንግስት በስፋት እንደተወገዘ የሚዘነጋ አይደለም። እንዲያውም ኤኮዋስ የምዕራብ አፍሪካ ሀገሮች የኢኮኖሚ ትብብር ማህበሩ ወታደራዊ ጣልቃ ገብር ምርጫ እንወስዳለን ብሎ አስፈራርቶ ነበር። የኒጀር ሁኔታ ሰፋ ብሎ በሳህል አካባቢ ባሉ ሀገሮች ያለውን ሁኔታ የሚያንጸባርቅ ነው። ወታደራዊ የመንግስት ግልበጣዎች በተደጋጋሚ ይካሄዳሉ። የጂሃዲስቶች ስጋትም እየተባባሰ ነው። ህዝቡም በሲቪል መንግስታት ላይ ያለው ብሶት እየጨመረ ነው። ኢብራሂም ፋሩክ ያሁኑ የኒጀር እርምጃ አውንታዊ ተምሳሌትነት ይኖረዋል ይላሉ።
Mali, the Republic of Niger, and Burkina Faso, we have witnessed unconstitutional changes of government and
ማሊ፣ ኒጀር እና ቡርኪና ፋሶ ውስጥ ህገ መንግስታዊ ያልሆነ የመንግስት ለውጥ ተካሂዷል። ሶስቱም ሀገሮች ካሁን ቀደም የተስማሙበትን የሽግግር እቅድ አላከበሩም። ስለዚህ የኒጀር ሪፐብሊክ ውስጥ የሚወሰደው እርምጃ ወደ ዲሞክራሲያዊ አስተዳደር መመለስ ምን ያህል አስፈላጊ እንደሆነ ያሳያቸዋል ብዬ ተስፋ አድርጋለሁ።
በወታደራዊ አገዛዝ ስር ያሉት ማሊና ቡርኪና ፋሶ ሀገሮቻቸውን ወደ ዲሞክራሲ ለማሸጋገር ቃል ገብተው የነበረ ቢሆንም የሽግግር የጊዜ ሰሌዳቸውን አረዝመዋል። የማሊ የጦር ኃይል እንደ አውሮፓውያን አቆጣጠር በ2021 ፕሬዚደንት ኢብራሂም ቡባካር ኬታ ላይ ከተካሄደው መፈንቅለ መንግስት ከወራት በኋላ ሁለተኛ መፈንቅለ መንግስት መደገሙን ለሽግግሩ ጊዜ መራዘም ምክንያት አድርጎ አቅርቧል። ቡርኪና ደግሞ የጸጥታ ሁኔታውን ጠቅሳ ምርጫውን አዘግይታለች። የፖለቲካ ተንታኙ አህመድ ቡሃሪ የሽግግር መርሃ ግብር ማውጣቱ ጥሩ ነው፣ ነገር ግን ይላሉ
It's very important for us as Africans to know that we cannot copy and paste an entire system and expect it to work.
እኛ አፍሪካውያን በደንብ ማወቅ የሚገባን ነገር አለ። በሌሎች የተለያዩ ባህሎችና ሴቶችና ወጎች መሰረት የተቀረጹ ስርዓቶችን እንዳሉ ወስዶ እንዲሰሩ መጠበቅ አይቻልም። በአህጉራችን መረጋጋት፣ ኢኮኖሚ እድገትና ጸጥታ እንዲሰፍን ለማድረግ የምንቸገረው በዚህ ምክንያት ይመስለኛል። በዓለም ዙሪያም ዲሞክራሲ የሚሰራው የአገሩን ህዝብ ማንነት ባገናዘበ መልኩ ሲቀረጽ ነው። እኛም የኛን ዲሞክራሲ ያሉትን ተጨባጭ ሁኔታዎችና ተግዳሮቶች ባገናዘበ መንገድ መቅረጽ አለብን።
ተቺዎች በሳህል አካባቢ ሀገሮች የወታደራዊ አገዛዞቹ ጊዜ መራዘም አይቀሬ ነው የሚል ስጋት ያሰማሉ።
ያዳመጣችሁ ያላችሁት ከአሜሪካ ድምፅ እየተላለፈ የሚገኘውን የረቡዕ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር ፕሬዚደንት ዶናልድ ትራምፕ የዮርዳኖስ ንጉሥ ዳግማዊ አብደላህ ጋዛን ለመቆጣጠር ፍልስጤማውያንን በዘላቂነት ለመያዝ ያቀዱትን እቅድ እንዲደግፉ ያቀረቡትን ጥያቄ በእጥፍ አሳድገዋል። የማክሰኞው የዋይት ሀውስ ስብሰባ የተካሄደው በቋፍ ላይ ያለው የሐማስና የእስራኤል የተኩስ አቁም ስምምነት ሊፈርስ ይችላል በሚባልበት ወቅት ነው። የዋይት ሀውስ ቢሮ ዘጋቢ ፓትሲ ወደ ክስዋራ ተከታዩን ልካለች። ደረጀ ደስታ ያስደምጠናል።
ጋዛ ሰርጥ ያሉ ፍልስጤማውያን ጦርነቱ ተመልሶ እንዳይመጣ ሰግተዋል። ስጋታቸው ሐማስ በቀጣይ የታቀደውን የእስራኤል ታጋቾችን መለቀቅ እንደሚያዘገይ ማስጠንቀቁና የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ይህ ካልሆነ የተኩስ አቁሙ እንዲሰረዝ ጥሪ ማቅረባቸውን ተከትሎ የመጣ ነው። ሳሚያ ጀማል የጋዛ ነዋሪ፣
ጦርነትን ከበቂ በላይ ተናል፣ አሁንማ ሞትን መመኘት ጀምረናል።
ትራምፕ ትላንት ማክሰኞ የዮርዳኖስን ንጉስ ዳግማዊ አብደላን በዋይት ሀውስ ባስተናገዱበት ወቅት እንደታየው ጋዛን የመቆጣጠር ቅዳቸውን ይበልጥ ገፍተውበታል።
ለፍልስጤማውያን በጣም ድንቅ የሆነ ነገር የሚሆን ይመስለኛል። በጣም ይወዱታል። ሪል ስቴት ላይ ጥሩ ሰርቻለሁ። ስለ ሪል ስቴት ልነግሮች ላለሁ በጣም የሚወዱት ነገር ነው የሚሆነው።
ፍልስጤማውያን ከዮርዳኖስ፣ ግብጽና ከተለያዩ አገራት ጋር በመሆን ወደ 1.9 ሚሊዮን የሚገመቱ የጋዛ ነዋሪዎችን በግዳጅ ወደ ጎረቤት አገራት ለማዛወር የቀረበውን የትራምፕ ንቅድ አልተቀበሉትም። የዮርዳኖሱ ንጉስ አብዱላህ ጋዛ ውስጥ በካንሰርና በሌሎች በሽታዎች የታመሙ 2000 ህጻናትን ወዲያውኑ እንቀበላለን ከማለት ውጪ ትራምፕ በአጸፋው ያቀረቡላቸውን ሐሳብ አልተቀበሉም።
ከግብጽና ከአረብ አገራት የቀረበ እቅድ እንዳለ ማስታወስ ያለብን ይመስለኛል። በሪያድ በሳውዲ አልጋ ወራሽ መሐመድ ቢን ሳልማን ለውይይት ተጋብዘናል። እኔ እንደማስበው ዋናው ነገር ይህንን ለሁሉም ሰው በሚጠቅም መንገድ እንዴት እንደምናደርገው ነው።
የውጭ እርዳታ ቁልፍ ከሆኑ አጋሮቿ ጋር ያለውን ግንኙነት መጠበቅ ለሚገባት ዮርዳኖስ የአብዱላህ ስብሰባ ከፍተኛ ዋጋ ያለው ነው። ትራምፕ ትላንት ማክሰኞ ወደ ኋላ ቢሉም ከትላንት በስቲያ ሰኞ ግን እርዳታ እንደሚያቆሙ ፍንጭ ሰጥተው ነበር። ብዙ የዮርዳኖስ ዜጎች ከተፈናቃዮቹ ፍልስጤማውያን ጋር በደም የተሳሰሩ ናቸው። አብዱላህ የትራምፕን እቅድ ቢደግፉም ትልቅ ፖለቲካዊና ኢኮኖሚያዊ ችግሮች ይፈጥራል፣ ሐማስም እንዲገባ ያስችለዋል ሲሉ በዋሽንግተን የቅርብ ምስራቅ ፖሊሲ ተቋም ባልደረባ ጋይት አልኦማሪ ይናገራሉ።
ሐማስ ከሽብር አንጻር የአገር ውስጥ ችግሮችን መፍጠር ብቻ ሳይሆን ዮርዳኖስን በእስራኤል ላይ ለሚሰነዘር ጥቃት መንደርደሪያ ሊያደርጋት ይችላል የሚል ስጋትም አለ። እነዚህ ሁሉ ነገሮች በዮርዳኖስ መረጋጋትና ምናልባትም ህልውናዋ ላይ እጅግ በጣም ከባድ አደጋዎች ይፈጥራሉ።
ኦል ኦማሪ የትረምፕ ጋዛን የመቆጣጠር እቅድ ሐማስ የተኩስ አቁም ስምምነቱን እንዲቀጥልበት ያለውን ማበረታቻ ያስወግዳል ይላሉ። በአሜሪካ በሽብርተኝነት የተሰየመው ቡድን ከትላንት በስቲያ ሰኞ እስራኤልን በተኩስ አቁም ጥሰት በመክሰስ በቀጣይ ታጋቾችን ለመልቀቅ የታለመውን እቅድ እንደሚያዘገይ ዝቷል። ትረምፕና የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ተመሳሳይና የማያዳግም ምላሽ ሰጥተዋል። ቤንጃሚን ኔታንያሁ የእስራኤል ጠቅላይ ሚኒስትር
በካቢኔ ውስጥ በሙሉ ድምፅ ያሳለፍኩት ውሳኔ እንደዚህ የሚል ነው። ሐማስ ከቅዳሜ እኩለ ቀን ድረስ ታጋቾችን ካልመለሰ የተኩስ አቁም ስምምነቱ ያበቃል። አይዲኤፍ የእስራኤል መከላከያ ሰራዊት ማለት ነው። ሐማስ በመጨረሻ እስኪሸነፍ ድረስ ወደ ከባድ ውጊያ ይመለሳል።
ትረምፕ እስራኤል ከጦርነቱ በኋላ ጋዛን ለአሜሪካ አሳልፋ እንደምትሰጥ ተናግረዋል።
ምንም ነገር አንገዛም፣ እናደርገዋለን፣ እንይዘዋለን። ሰላም መስፈኑና ምንም ችግር አለመፈጠሩን እናረጋግጣለን። ማንም ጥርጣሬ አይገባውም።
እነዚህ የጋዛ ሰዎች ግን በዚህ አይስማሙም።
ከአሜሪካ ድምፅ የሚተላለፍላችሁ የረቡዕ ምሽት ስርጭታችን ይቀጥላል። የመጀመሪያው ምዕራፍን አጠናቀን ወደ ሁለተኛው የምንሻገርበት ሰዓት ላይ ደርሰናል። ወደ ሁለተኛው ምዕራፍ የመጀመሪያ መሰናዶ እንሻገር። ሪሶርስ ኢንሪችንግ አፍሪካን ላይፍ በመጻረ ቃሉ ሪል ገርልስ ተቋም ነዋሪነታቸው በዩናይትድ ስቴትስ ባደረጉት የሶስት ልጆች እናት በሆኑት ወይዘሮ ፀሐይ ወዳጁ የተመሠረተ ተቋም ነው። ተቋሙ ላለፉት 20 ዓመታት ከ650 በላይ ልጃገረዶችና ከ3000 በላይ ቤተሰቦችን በገንዘብ፣ በደንብ ልብስ፣ በጥናት ድጋፍና በማማከር አገልግሎት ሲሰጥ ቆይተዋል። ወይዘሮ ፀሐይ የሁለተኛ ደረጃ ተማሪ ሳሉ ትምህርታቸውን እንዳያቋርጡ የታደገቻቸውን ኤቫ ኖርዲን የተሰኘች ስዊድናዊት ሴት በጎ ተጽዕኖ ተቋሙን የመመስረት ሀሳብ በልባቸው እንዲጠነሰስ እንዳደረገ ለአሜሪካ ድምፅ አጋርተዋል። ኤደን ገረሙ አነጋግራቸዋለች። በመቀጠል ይቀርባል ዝግጅቱ። አድማጮቻችን፣ ቀደም ብለን ያስተዋወቅነው መሰናዶ በነገው ስርጭታችን ይቀርባል። አሁን ግን ላፍታ ወደ ዩክሬን እንሂድ። ብዙ የዩክሬን ወንዶች ለዘመቻ በመጠራታቸው የዩክሬን ሴቶች በሀገሪቱ ሰፊ የድንጋይ ከሰል ማውጫ ውስጥ እንዲሰሩ ተደርገዋል። ሌስሊያ ባክሌት በዩክሬን ውስጥ ወደሚገኝ ማዕድን ማውጫ ሄዳ በግንባር ከሚገኙ ሴቶች ጋር የተወሰነ ቆይታ አድርጋለች። ደረጀ ደስታ እንደሚከተለው አቀናብሮታል።
ብዙ የዩክሬን ሰራተኛ ሴቶች በዚህ የማዕድን ጉድጓድ ውስጥ 235 ሜትሮች ቁልቁል ወርደው አዲሱን ስራ እየሰሩ ነው። ኦሌና ከማዕድን ሰራተኞች ጋር ተቀላቅላለች። ሰዎችና ጭነቶችን ወደ ታችና ወደ ላይ ታወርዳለች፣ ታወጣለች።
ሰራተኞች ያስፈልጋሉ የሚል ማስታወቂያ አነበብኩ፣ ደወልኩና ይኸው ገባው።
ኦሌና እዚህ አንድ አመት ተኩል ያህል ሰርታለች።
ራሴንና ሌሎች ማዕድን አውጪዎችን ለማስደሰት እነዚህን አስቂኝ ካርቱኖች ሰርቻለሁ። የደከሙ የማዕድን ቆፋሪዎች ፈረቃቸው ደርሶ ወደ ቤታቸው ሲመለሱ ይመለከቷቸዋል። ያኔ ሁሉም ሰው ፈገግ ማለት ይጀምራል።
ናስቲያን ሊፍቱ ካወረዳት ቦታ ተነስታ ወደ ዋሻ ውስጥ ዘልቃ በመጓዝ ከስራ ቦታዋ ትደርሳለች። ሌላኛዋ ናስቲያን በማዕድን ማውጫ ውስጥ ተጨማሪ ማዕድን ሰራተኞችን በሚያጓጉዘው በኤሌክትሪክ ገመድ በሚጎተት ተሽከርካሪ ላይ ትሰራለች።
ዘመዶቼ በጣም ተደናግጠው ነበር፣ ምክንያቱም ከመሬት በታች ጉድጓድ ውስጥ የሚሰሩት ወንዶች ብቻ ነበሩ። ነገር ግን በሀገሪቱ ካለው ሁኔታ ጋር እኛም የምንችለውን ያክል እናግዛለን።
የሩሲያውን ሁለገብ ወረራ ለመመከት በርካታ ወንዶች የተንቀሳቀሱ በመሆኑ የጉልበት እጥረት አስከትሏል። በዲኒፕሮ ፔትሮቭስክ ክልል ውስጥ የማዕድን ማውጫዎችን የያዘው ዲቲኬ የተባለው የግል ኃይል አመንጪ ኩባንያ አስከፍተኛ እጥረት አጋጥሞታል። የቮሃን የድርጅቱ ዋና መሐንዲስ ናቸው።
ከእንደ አውሮፓን አቆጣጠር 2022 በፊት ወደ 20,000 የሚጠጉ ሰዎች በዲቴክ ማዕድን ማውጫ ውስጥ ይሰሩ ነበር። በአሁኑ ጊዜ 3500 ሰዎች በዩክሬን የጦር ኃይሎች ውስጥ ይገኛሉ። ይህ ከአንድ ሙሉ ማዕድን ድርጅት ጋር የሚመጣጠን የሰራተኞች ቁጥር ነው።
ኩባንያው ሴቶችን መቅጠር የጀመረው እንደ አውሮፓ አቆጣጠር በ2022 የበጋ ወቅት የዩክሬን ፓርላማ በሴቶች ከባድና አደገኛ የመሬት ውስጥ ስራዎች ላይ የጣለውን እገዳ ካነሳ በኋላ ነው። አሁንም ዋናው መሐንዲስ የቮሃን
ሴቶችን ሊስቡ የሚችሉ ስራዎችን እና እነሱን እንዴት ማሰልጠን እንደሚቻል አጥንተናል። አዳዲስ ስፔሻሊስቶች ለማግኘት 3 ወር ያህል ፈጅቷል። እንዲሁም ሴቶችን በተለይ ጉልበት በሚጠይቁ ከባድ ስራዎች ውስጥ ላለማሳተፍ ግብ አውጥተናል።
ሴቶች መንገዶችን ያስተዳድራሉ፣ ማዕድን አውጪዎችን ወደ ስራ ቦታቸው ያደርሳሉ፣ የአየር ጥራት ይቆጣጠራሉ። እንደ ኦሌና ያሉትም ጥገናዎችን ያደርጋሉ።
ዛሬ ይህን ማጓጓዣ የሚያሽከረክሩ መሳሪያዎችን ተክተናል። ለምሳሌ ይህንን አስወግደነዋል። በምን ሁኔታ ላይ እንዳለ ይታይሻል። ስለዚህ አዲስ ገጥመናል።
ሴቶች እነዚህን ስራዎች በሚተኩበት ጊዜ ወንዶች የበለጠ አደገኛና ጉልበት ወደሚጠይቁት ወደ ሌሎቹ የማዕድን ክፍሎች ይዛወራሉ። አሪያና የማዕድን ማውጫው ጉድጓድ ውስጥ 3 ኪሎ ሜትር ርቀት ላይ በሚገኝ ስፍራ ስለሚገኝ ስራዋ እንዲህ ትገልጻለች።
ከዋሻዎቹ ተጠርበው በብዛት የሚወጡ የድንጋይ ኮረቶችን በሚያጓጉዘው መሳሪያ ዊንች ላይ ይሰራለሁ። ስራዬ ማሽኑን ማሽከርከር ስለሆነ በጭራሽ ከባድ አይደለም።
ይህ ስራ የተረጋጋና ጥሩ ደሞዝ ያለው ነው የምትለው አሪያና ለዩክሬን የኃይል መረጋጋት አስተዋጽኦ እንድታደርግ እድል የሰጣት መሆኑን ትናገራለች።
እውነት ለመናገር ጦርነት ባይኖር ኖሮ ይህንን ስራ አልመርጥም ነበር። አሁን ግን እያንዳንዳችን ዩክሬናውያን ድላችንን ለመደገፍ እየሞከርን ነው።
እንደ ኢሆር ያሉ ብዙ ወንድ ቆፋሪዎች የሴቶቹን እገዛ በደስታ ይቀበላሉ።
በሁለገብ ወረራ መጀመሪያ አካባቢ በተከታታይ 2 ፈረቃዎችን መስራት ነበረብን። አሁን የስራ ሂደቱ የተሻለ ነው። በፊት የተዛባ አመለካከት ነበረኝ። አሁን ግን ሴቶች በማዕድን ማውጫ ውስጥ ጥሩ ሲሰሩ ተመልክቻለሁ።
እንደ ዲቲኬ ኩባንያ አገላለጽ 550 የሚሆኑ ሴቶች በኩባንያው የማዕድን ማውጫ ጉድጓድ ውስጥ እየሰሩ ነው።
ደረጀ ደስታን ለገደመው ዘገባ አመሰግናለሁ። እያዳመጣችሁ ያላችሁት በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችንን ነው። ቀጣዩ ስርጭ ዝግጅት ከትምህርት ጋር ተያያዥ ነው። ወደ ኢትዮጵያ ይመልሰናል። በአዲስ አበባ ዩኒቨርሲቲ የሚሰጠው የምልክት ቋንቋ ትምህርት ከቅርብ ዓመታት ወዲህ ተማሪዎችን እያገኘ ስላልሆነ በስልጠናው ላይ እንቅፋት መፈጠሩን ዩኒቨርሲቲው አስታውቋል። የአሜሪካ ድምፅ ያነጋገራቸው ባለሙያዎች በበኩላቸው ችግሩ በምልክት ቋንቋ እድገት ላይ ችግር ይፈጥራል፣ መስማት የተሳናቸው ዜጎች አገልግሎት እንዳያገኙም ያደርጋል ብለዋል። የሴቶችና ማህበራዊ ጉዳይ ሚኒስቴር በበኩሉ መስማት የተሳናቸው ዜጎች በአገልግሎት ተቋማት ላይ የተለያዩ ችግሮች እንደሚገጥሟቸው ገልጸው ችግሩን ለመቅረፍ የሚያስችል ስልት እየተዘጋጀ መሆኑን አመልክተዋል። ገብረ ሚካኤል ገብረ መድን ቀጣዩን ዘገባ ልኳል።
ባለፈው ሳምንት ጥር 6 2017 ዓ.ም በአዲስ አበባ በተካሄደው 15ኛው የምልክት ቋንቋ ምርምር ዓለም አቀፍ ጉባኤ ላይ የተሳተፉ ምሁራን በዘርፉ ያለውን ችግር አብራርተዋል። ከነዚህ አንዱ የነበሩት በአዲስ አበባ ዩኒቨርሲቲ የሂዩማኒቲስ የቋንቋዎች ጥናት የጋዜጠኝነትና ኮሙኒኬሽን ኮሌጅ ዲን ዶክተር አማኑኤል አለማየው ዩኒቨርሲቲው የምልክት ቋንቋን ማስተማር ከጀመረ 10 ዓመታት ማስቆጠሩን ተናግረዋል። ዶክተር አማኑኤል አለማየው ለአሜሪካ ድምፅ በሰጡት ቃለ መጠይቅ የአዲስ አበባ ዩኒቨርሲቲ ይህንን ቋንቋ በመጀመሪያና በሁለተኛ ዲግሪ ደረጃ እንደሚያስተምር ገልጸው በአሁኑ ጊዜ ግን የትምህርት ክፍሉ ተማሪዎችን እያገኘ አይደለም ብለዋል።
የምልክት ቋንቋ ላለፈው 4-5 ዓመት ተማሪ እየተቀበለ ያለው የምልክት ቋንቋ ብቻ ሳይሆን ሊንግዊስቲክስም የሚማሩ ተማሪዎች የሉም። ስለዚህ ይሄ በጣም ስጋት ነው።
ስለ ጉዳዩ ለአሜሪካ ድምፅ አስተያየት የሰጡት በጅማ ዩኒቨርሲቲ የትምህርት ሳይኮሎጂ መምህር ፕሮፌሰር ብርሃኑ ንጉሴ የምልክት ቋንቋ ስልጠናው ችግር ላይ መውደቁ መስማት የተሳናቸው ዜጎች ከማህበረሰቡ ጋር እንዳይግባቡና አገልግሎት እንዳያገኙ ያደርጋል በማለት የሁኔታውን አሳሳቢነት ገልጸዋል።
በዚህ የሰለጠኑ የሰው ኃይል ከሌለ የነዚህን ፍላጎት የመግለጽ ችግራቸውን የመግለጽና ራሳቸውን የሚገልጹበት ለችግራቸውን መብት የሚሰጡበት ፍላጎታቸውን ኢንተርቴን የማድረግ የማስተናገዱ ችግር ይገጥመዋል ብዬ አስባለሁ። በተለይ እዚህ ላይ ችግሩ የሚከፋ ይመስለኛል።
ተማሪዎች የምልክት ቋንቋ ትምህርትን እንዳይመርጡ ያደረጋቸው አንደኛው ምክንያት ከቅርብ ዓመታት ወዲህ የ12ኛ ክፍል መልቀቂያ ፈተናን የሚያልፉ ተማሪዎች ቁጥር ማነስ ሊሆን ይችላል የሚሉት ፕሮፌሰር ብርሃኑ ከተመረቅን በኋላ ሥራ አናገኝም የሚል የተማሪዎቹ ስጋትም ሌላኛው ምክንያት ሊሆን እንደሚችል ግምታቸውን አስቀምጠዋል። ስለዚህ ጉዳይ አስተያየት የሰጠችን ራሄል ወልደስላሴ የተባለች ባለሙያም በዚህ ሐሳብ ትስማማለች። የዛሬ 8 ዓመት ከአዲስ አበባ ዩኒቨርሲቲ በምልክት ቋንቋ በመጀመሪያ ዲግሪ መመረቋን የምትናገረው ራሄል ባስተርጓሚነት ሥራ መጀመሯን ለአሜሪካ ድምፅ ገልጻለች። መስማት የተሳናቸው ዜጎች በአገልግሎት ሰጪ ተቋማት ባስተርጓሚ እጦት ሲቸገሩ አያለው፣ ሆኖም አብዛኞቹ የመንግስትም ይሁን የግል ተቋማት አስተርጓሚ አይቀጥሩም ትላለች።
አገልግሎት ሰጪ ተቋማትም ሆኑ እነሱ የተቀጠሩበት መስሪያ ቤቶች አስተርጓሚ እንዲቀጥሩ አላየሁም። የዚህም ጊዜ በቃ ማግኘት የሚገባቸውን አገልግሎት አያገኙም ማለት ነው። ምንም መረጃ አያገኙም ወይም አገልግሎት አያገኝ።
የምልክት ቋንቋ አስተርጓሚነት በሲቪል ሰርቪስ ውስጥ የራሱ የሥራ መደብ እንደሌለውም ተናግራለች። ከዚህ ቀደም በአንድ ትምህርት ቤት ስትሰራ ያየችውን ችግር በመጥቀስ በዘርፉ የሰለጠኑ ባለሙያዎች ሥራ እንደማያገኙ ተናግራለች።
እኔ 8 ዓመት በሰራሁበት ጊዜ ሥራዬ የምልክት ቋንቋ አስተርጓሚ ነው። ነገር ግን መደቤ የነበረው ጽሕፈትና ሂሳብ ላይ ነው። በዛ የተነሳ የደረጃ እድገት አይኖረኝም እንደ መምህራን። ስለዚህ እኔ ራሴ በቃ ከዛ ስራ ወጥቼ ወደ መምህርነት የገባሁት። አሁን ከኔ ጋር የተመረቁ ልጆች በጣት የሚቆጠሩ ናቸው። ወደዚህ ስራ ወደ ምልክት ቋንቋ አስተርጓሚነት የገቡት አብዛኛው ወደዚያ አልገባም።
በ15ኛው የምልክት ቋንቋ ምርምር ዓለም አቀፍ ጉባኤ ላይ የተሳተፉት በሴቶችና ማህበራዊ ጉዳይ ሚኒስቴር የአካል ጉዳተኞች ጉዳይ መሪ ስራ አስፈጻሚ አቶ አሳልፈው አመዲን በኢትዮጵያ ከ3 ሚሊዮን በላይ መስማት የተሳናቸው ዜጎች እንዳሉ ተናግረው የሚገጥሟቸውን ችግሮች ለመቅረፍም ጥረቶች እየተደረጉ ናቸው ብለዋል።
አብዛኞቻችን የምልክት ቋንቋ እንኳ የምንጠቀም ካለመሆኑ ጋር ተያይዞ በተለያዩ ቦታዎች ሲሄዱ ከአገልግሎት እንደዚሁም ከማህበራዊ መስተጋብር ጋር ተያይዞ የሚያገጠማቸው ተግዳሮቶች አሉ። እነኚህን ለመቅረፍ በደንብ መስራት ያስፈልጋል። አሁን ባህልና ስፖርት ሚኒስቴር የኢትዮጵያ የምልክት ቋንቋ ስትራቴጂ እየነደፈ ነው። የምልክት ቋንቋ በአብዛኛው ማህበረሰብ ጥቅም ላይ የሚሆን ለማድረግ ማለት ነው። ከዛ ውጭ ከአክሰስ ቱ ኤጁኬሽን ጋር ተያይዘው የሚያጋጥሙ ተግዳሮቶች አሏቸው። ትምህርት ቤቶች ለመስማት የተሳናቸው ዜጎች ብቁ መምህራን በማሰልጠን እነሱን በማሰማራት እንደዚሁም ደግሞ የመማሪያ አካባቢዎችን ለመስማት የተሳናቸው ምቹ በማድረግ ረገድ አሁንም ተግዳሮቶች አሉ። እነሱ ላይ ሲሪየስሊ መስራት ያስፈልጋል።
የአዲስ አበባ ዩኒቨርሲቲው ባልደረባ ዶክተር አማኑኤል አለማየሁ የተማሪዎች እጥረት ችግሩ በሌሎችም ቋንቋዎች እንደሚስተዋል ገልጸው መንግስት ለዚህ ችግር የመፍትሄ አቅጣጫ ሊቀይስ ይገባል ብለዋል።
ተማሪዎች ቋንቋን የመማር ፍላጎታቸው ከጊዜ ወደ ጊዜ እየቀነሰ ነው። ቋንቋ ሲባል ማንኛውም ቋንቋ፣ እንግሊዘኛ የሚገቡ ተማሪዎች ላለፈው 3 4 አመት የሉም። የአማርኛም የኦሮምኛም በጣም እየቀነሰ ነው። ትግረኛ ላለፈው 5 አመት ተማሪ አልተቀበለም። ይህን ተማሪን ደግሞ ማስገደል አትችልም። በምርጫው ነው መማር ያለበት ተማሪ። ስለዚህ የትምህርት ሚኒስቴር አቅጣጫ ለውጥ ያስፈልጋል ማለት ነው። አንዳንድ ጊዜ ተማሪዎችን ሰፖርት እያደረግ ወደዛ ነው ኢንሴንቲቫይዝ እያደረግ ወደ ቋንቋ የሚሄዱ ወደ ፎክሎር የሚሄዱ ተማሪዎችን ሰፖርት ማድረግ አለባቸው። ትምህርት ሚኒስቴርም የራሱን ፖሊሲ ምናልባት ሪቫይዝ አድርጎ ተማሪዎች ሁሉንም ዲሲፕሊኖች እንዲያዳርሱ የመስራት ስራ ማድረግ አለበት። ከተለያዩ ስቴክሆልደር መስሪያ ቤቶች ጋርም መስራት ያስፈልጋል።
ፕሮፌሰር ብርሃኑም እንደዚሁ የቋንቋ ትምህርቶች መዳከም በጥናትና ምርምር ስራዎች ላይ የሚያስከትለው ጉድለት እንደሚኖር ገልጸው ጉዳዩ መፍትሄ እንደሚሻ ተናግረዋል።
ቋንቋ ማለት ዝም ብሎ እንደ ቱል ብቻ የምንወስደው አይደለም። የአንድን ማህበረሰብ ማንነት ቫሊዩ ይዞ የሚሄድ የማህበረሰቡን ማንነት የሚያሳድግም ጭምር አይደንቲቲም ጭምር ስለሆነ ይሄ መዘጋት ማለት የቋንቋውን እድገት የመገደብ የዛን ሶሳይቲ የሚወክለውን ሶሳይቲ ውስጥ ያለውን ቫሊዩስ ኖርምስ ቪዚብል እንዳይሆን የሚያደርግ እና ከማንነት ጋር የተያያዘ ስለሆነ ይሄ ነገር እንዲበረታታና በዚህም ተማሪዎች የሚገኙበትን አማራጮች ኢንተርቬንሽኖች የሚሰሩና ተማሪዎችም ደግሞ ፍላጎት ኖሯቸው የተለያዩ ኢንሴንቲቭ ፓኬጆች ተዘጋጅቶ የሚስፋፋ ወይ በጥራቱን ጠብቆ የሚሄድበትን መንገድ መፈለጉ የሚበጅ ይመስለኛል።
የአዲስ አበባ ዩኒቨርሲቲ ላለፉት ዓመታት ተማሪዎችን አላገኙም በሚልና በሌሎችም ምክንያቶች የትግርኛ ቋንቋን ጨምሮ 14 ፕሮግራሞች እንዲቋረጡ ማድረጉን ከዚህ ቀደም መዘገባችን ይታወሳል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። ከአሜሪካ ድምፅ እየተላለፈላቸው የሚገኘው የረቡዕ ምሽት ስርጭታችን ይቀጥላል። የፌስቡክ ኢንስታግራም እና ትሬድ ማህበራዊ ሚዲያዎችን የሚያስተዳድረው ግዙፉ የቴክኖሎጂ ኩባንያ ሜታ በማህበራዊ ትስስር ገጾቹ ላይ የሚተላለፉ ሐሰተኛ መረጃዎችን ለመቀነስ ከሶስተኛ ወገን ተቋማት ጋር በመተባበር ያካሄድ የነበረውን የመረጃ ማጣራት ስራ ማቋረጡ ሐሰተኛ መረጃዎችና የጥላቻ ንግግሮች በስፋት እንዲሰራጩ ያደርጋል ሲሉ ተቺዎች ተናግረዋል። በአሁኑ ወቅት ውሳኔው በአሜሪካ ውስጥ ብቻ ተግባራዊ እንደሚደረግ ለአሜሪካ ድምፅ የገለጸው ፌስቡክ በበኩሉ ከአሜሪካ ውጭ ወዳሉ ሀገራት ተግባራዊ ከመደረጉ በፊት ተቋሙ የሚኖርበትን ግዴታዎች በጥንቃቄ እንደሚያጠና ገልጿል። ስመኝሽ የቆየ ዝርዝር አላት።
ፌስቡክ፣ ኢንስታግራም፣ ትሬድ እና ዋትሳፕ የተሰኙትን የማህበራዊ ትስስር መተግበሪያዎች የሚያስተዳድረው ሜታ ከሶስተኛ ወገን የመረጃ አጣሪ ተቋማት ጋር በመተባበር የመረጃዎችን እውነተኛነት ለማረጋገጥ የሚሰራውን ስራ ማቋረጡን ያስታወቀው ባለፈው ሳምንት ነበር። የሜታን ውሳኔ አስመልክቶ ዋና ስራ አስፈጻሚው ማርክ ዙከርበርግ በተቋሙ ድረገጽ ላይ በቪዲዮ አማካኝነት ባስተላለፉት መልእክት በማህበራዊ ሚዲያዎቹ ላይ የሚሰራጩ ይዘቶችን ለመቆጣጠር ውስብስብ ስርዓት መገንባታቸውን አስታውሰው፣ ሆኖም ስርዓቶቹ ስህተት እየሰሩ ነው ብለዋል።
Even if they accidentally censor just 1% of posts,
ምንም እንኳን ከይዘቶቹ 1% የሚሆነው ብቻ በአጋጣሚ በስህተት ሳንሱር ቢደረጉ በሚሊዮን የሚቆጠሩ ሰዎች ይሆናሉ። ስለዚህ ይህ በጣም ብዙ ስህተትና ብዙ ሳንሱር ነው የምንልበት ደረጃ ላይ ደርሰናል።
በዚህ ምክንያት ከዚህ በኋላ ሜታ መረጃ አጣሪዎችን በመጠቀም ሐሰተኛ መረጃዎችንና የጥላቻ ንግግሮችን ከፌስቡክና ከሌሎቹ ማህበራዊ ሚዲያዎች ላይ ለመቀነስ ያደርግ የነበረውን ጥረት ማቋረጡንና በመተኩ ኤክስ የተሰኘው መተግበሪያ እንደሚያደርገው ከማህበረሰቡ የሚደርሱ ጥቆማዎችን ብቻ እንደሚጠቀም አስታውቋል። ይህ ግን በርካታ ጋዜጠኞችን፣ የሰብአዊ መብት ተሟጋቾችንና መረጃ አጣሪዎችን አስቆጥቷል። ሮሆቦት አያሌው ሀቅን በማጣራት ሙያ የተሰማራች የዲጂታል ሚዲያ ተንታኝ ባለሙያ ናት።
እንኳን ይቅርና እነዚህ ሀቅ አጣሪዎች ወይም መረጃ የሚያጣሩ ድርጅቶች ስራቸውን ከፌስቡክ ጋር መስራት አቁሞ ይቅርና እየሰሩ ባለበት ሁኔታ ራሱ በቂ አይደለም የሚል የተለያዩ ትችቶች ሲደርሱበት ነበር ማለት ነው። ስለዚህ አሁን ያልኩሽ የጤና ብንል፣ ከምርጫ ጋር ተያይዞ ብንል፣ ከግጭቶች ጋር ተያይዞ ብንል የምናያቸው ሐሰተኛ መረጃዎች የሰዎችን ውሳኔዎች እና የቀን ተቀን ውሎች በዛው መጠን የመጉዳት ኃይላቸው እየጨመረ ይሄዳል። ሐሰተኛ መረጃ የሚያሰራጩ አካላት የሚያሰራጩበትን ዓላማ ግጭትንም ለማስፋፋት ቢሆን ለገንዘብ ጥቅም ቢሆን በዛው መጣን የራሳቸውን ጥቅም ያስከበሩ ነገር ግን ማህበረሰቡን እና ተጠቃሚውን የሚጎዱ መረጃዎች ስርጭታቸው ይበዛል ማለት ነው። የሚቆጣጠራቸው አካል ባለመኖር
ሜታ ቀደም ብሎ ሆን ተብለውም ሆነ ባለማወቅ የሚሰራጩ መረጃዎች የዲሞክራሲ ስጋት መሆናቸውን ይገልጽ ነበር። በተለይ እንደ አውሮፓውያን አቆጣጠር በ2016 በተደረገው የዩናይትድ ስቴትስ ምርጫ ወቅት ሩሲያ ሐሰተኛ መረጃዎችን በስፋት አሰራጭታለች የሚለው ክስ በመበርታቱ ከመረጃ አጣሪዎች ጋር ጠንካራ ተሰስር ፈጥሮ ነበር። ዙከምበርግ ባለፈው ማክሰኞ ባስተላለፉት የቪዲዮ መልእክታቸው ግን መረጃ አጣሪዎች ከሚያበረክቱት መልካም አስተዋጽኦ ይልቅ የሚሰሩት ስህተት እየበዛ መሄዱን ነው አጽንኦት ሰጥተው የተናገሩት።
But the fact checkers have just been too politically biased.
መረጃ አጣሪዎች ፖለቲካዊ ወገንተኝነት የተላበሱ ሆነዋል። እንዲፈጥሩ ከመጠበቀው እምነት የበለጠ እምነት አጥፍቷል በተለይ በአሜሪካ። ስለዚህ ከሚቀጥሉት ቀናት ጀምሮ በማህበረሰቡ ላይ መሰረቱ ወደሚያደርግ ስርዓት ነው የምንሻገረው።
በማህበራዊ ሚዲያዎች ላይ በከፍተኛ ሁኔታ እየተሰራጩ ያሉ ሐሰተኛ መረጃዎችና የጥላቻ ንግግሮች ከግለሰብ ጤና መቃወስ አንስቶ እስከ ኢኮኖሚያዊና ሀገራዊ ቀውሶች የደረሱ ጉዳቶች ማስከተላቸውን የምታመለክተው ረሆቦት ግን ሜታ የመረጃ ማጣራቱን ስራ ለማህበረሰቡ ማውረዱ በተለይ እንደ ኢትዮጵያ ባሉ ሀገራት ላይ ውጤታማ ላይሆን እንደሚችል ታመለክታለች።
አሁን እንደሱ አይነቱ ሜቢ ለውጭ ሀገራት ወይም ደግሞ ተማረ ህዝብ የሚበዛባቸው ሀገራት ላይ ትንሽ ሊሰራ ይችል ይሆናል። ምክንያቱም ደግለሰብ ወይም ደግሞ እንደ ኮሚቴ ግለሰቦች የሚሰሩት ከሆነ ይህንን ስራ የራሳቸው ባያዝ ይኖራል ወይም የራሳቸው የግል አስተያየት፣ የራሳቸው አስተሳሰብ፣ የራሳቸው ፍላጎት እንዲሁም ደግሞ የራሳቸው እምነት ለሚወስኑት ውሳኔ ተጽዕኖ ያሳድርባቸዋል። ስለዚህ በሰዎች ውሳኔ ላይ ወይም በአንድ ግለሰብ እና በጥቂት ግለሰቦች ውሳኔ ላይ ሪላይ አድርጎ ይህንን ዲሲሽን መውሰድ ከባድ ነው የሚሆነው ማለት ነው። ኳን ደሱ ይቅርና በባለሙያዎች ተሰርቶ ራሱ ኢፌክቲቭ አልነበረም። ከዛ በተጨማሪ ደግሞ እንዳልኩሽ እንደ ኢትዮጵያ አይነት በጣም የሚዲያ አጠቃቀማችን ወይም ንቃታችን በጣም ዝቅተኛ የሆኑ ሀገራት አፍሪካ ውስጥ ብቻም ሳይሆን ሌሎችም ሀገራት ኤዥያ ውስጥም ላቲን ውስጥም በምናይበት ጊዜ የሚመጣላቸው መረጃ ራሱ ሐሰት ይሆናል ብለው የማያስቡ ብዙ ተጠቃሚዎች ባሉባቸው ሁኔታዎች ውስጥ ሰው መረጃውን አይቶ መርምሮ ከዛን ደግሞ ይሄ ነገር ሐሰተኛ ሊሆን ይችላል ብሎ አናላይዝ አድርጎ ሪፖርት የማድረግና ዛው ኮሚኒቲ ተነጋግሮ አይ ይሄ መረጃ ሐሰት ነው ይሄ መረጃ እውነት ነው የማለት ፕሮባቢሊቲው በጣም በጣም ዝቅተኛ ነው።
ጉዳዩን አስመልክቶ የአሜሪካ ድምጽ ለሜታ ላቀረበው ጥያቄ በኢሜል አማካኝነት በሰጠው መልስ ሜታ በማህበረሰብ ጥቆማ ላይ መሰረት ያደረገውን የመረጃ ማጣራት ስራ ተግባራዊ ማድረግ የሚጀምረው ከዩናይትድ ስቴትስ መሆኑንና ወደ ሌሎች ሀገራት ከማስፋፋቱ በፊት ማሻሻያዎችን እንደሚያደርግ ገልጿል። በአሁኑ ወቅት በሌሎች ሀገራት ላይ ለውጥ አለመደረጉን አጽንኦት የሰጠው ሜታ ከአሜሪካ ውጪ ወዳሉ ሀገራት ተግባራዊ ከመደረጉ በፊት ተቋሙ የሚኖሩበትን ግዴታዎች በጥንቃቄ እንደሚያጠና አመልክቷል። ሜታ የመረጃ አጣሪዎች ተቋሙ የተመሰረተበትን ሐሳብን በነጻነት የመግለጽ ዓላማ እንደገደበ ያምናል። መረጃ የማጣራቱን ስራ ከማቋረጥ በተጨማሪ የይዘት ፖሊሲዎቹን እንደሚያቀል እንዲሁም እንደ ስደትና የጾታ ጉዳይ ባሉ ርዕሶች ዙሪያ የተቀመጡ ክልከላዎችን እንደሚያነሳም ዋና ስራ አስፈጻሚው አብራርተዋል። የመናገር ነጻነት ሰባዊ መብት ነው ብላ እንደምታምን የምትናገረው ሮሆቦት ሆኖም ንግግሩ በሰዎች ላይ ጉዳት የማያደርስና በማህበረሰቦች መካከል ግጭት የማይቀሰቅስ መሆን አለበት ስትል ትከራከራለች። በፌስቡክም ሆነ በሌሎች ማህበራዊ ሚዲያዎች ላይ በሚሰራጩ ይዘቶች ግን የመረጃ ነጻነት ተገድቧል ብላ እንደማታምንም ትገልጻለች።
ለመናገር ነጻነትን ከዚህ በፊት በነበረው ፕላትፎርሙ ላይ ኤክሰርሳይዝ እየተደረገ አይደለም ለማለት ያስቸግራል። ምክንያቱም እኒህ ሐሰተኛ መረጃዎች በሀቅ አጣሪዎቹ ወይም በተቋማቶቹ የሚጣሩት መረጃዎች ተጣርተው ሁሉ የማይነሱበት በጣም ብዙ ኬዞች ስለነበሩ በመናገር ነጻነት ስም ብቻ ግን ተያይዞ የሚመጡ ጉዳቶች በተለይ ደግሞ እንዳልኩሽ ተቋሙ ላይ ጫና ማድረግ የማይችሉ የተለያዩ ሀገራት የመጉዳት ፕሮባቢሊቲው በጣም ከፍተኛ ነው። ከዚህም በፊት ሜታ ሲከሰስ ባቸው የነበሩት ኬዞች ማሳያ ናቸው። እነዛ ኬዞች ላይ ያልኩሽ የማይናማርም ኬዝ፣ የኢትዮጵያ የሰሜኑ ጦርነት ወቅት የነበረውን ኬዝም ስናይ የተከሰሰበት ሜታ ኢቨን እነዛ ተቋማት እያሉ ራሱ በሚገባ መረጃዎችን አላጣራም ነው።
ሜታ ከመረጃ ተቋማት ጋር ያደረገ የነበረውን ትብብር ቢያቋርጥም ሀቃጣሪዎች አሁንም ህብረተሰቡን የማንቃት የማስተማርና መረጃዎችን የማጣራት ስራቸውን አጠናክረው ሊቀጥሉ ይገባል የምትለው ረሆቦት ፌስቡክ አተኩሩበታል ያለውን ማህበረሰብ መር ሆነ የማጣራት ሚና ተግባር ላይ ለማዋል የህብረተሰቡን የሚዲያ አጠቃቀም ማሻሻልና አቅሙን ማሳደግ ቀዳሚ ተግባር ሊሆን እንደሚገባ ትመክራለች። በአሜሪካ ድምጽ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽ የቆየ ለቀደመው ዘገባ አመሰግናለሁ። ወደ ቀጣዩ ዘገባ ስንሻገር ዶናልድ ትራምፕ በብረታብረትና አልሙኒየም ምርቶች ላይ የ25% ቀረጥ ጥለዋል። በቀረጡ ምክንያት የሚጎዱት ለአሜሪካውያን ምርቶቹን የሚያቀርቡት ካናዳና ሜክሲኮ ሊሆኑ እንደሚችሉ እየተነገረ ነው። የአሜሪካ ድምጽ የዋይት ሃውስ ዘጋቢ አኒታ ፓውል ያስተናዳችውን ዘገባ ቆንጅታዬ ታሰማናለች።
ፕሬዚዳንት ዶናልድ ትራምፕ የንግድ ጦርነቱን ቀጥለዋል። ትናንት ሰኞ ከውጪ በሚገቡ ብረታ ብረትና አሉሚኒየም ላይ የ25% ቀረጥ እንደሚጣል ይፋ አድርገዋል።
ይሄ ትልቅ እርምጃ ነው። አሜሪካን እንደገና ሀብታም የማድረግ እርምጃ ተጀምሯል።
ትራምፕ የንግድ ወይም የኮመርስ ሚኒስትር አድርገው የሾሟቸው ሃዋርድ ለትኒክ የተጣለውን ቀረጥ አስመልክተው የሚከተለውን አስተያየት ሰጥተዋል።
እርሶ ለአሜሪካ የብረታ ብረት ሰራተኞች የቆሙ ፕሬዚደንት ነዎት። እጅግ በጣም አድናቂው ነኝ። ከጎኖ በመቆሜ በጣም ትልቅ ደስታ ይሰማኛል።
የፕሬዝደንቱ የንግድ ጉዳዮች አማካሪው የቀረጥ እርምጃው የሀገር ውስጥ አምራቾችን እንደሚረዳና ለሀገሪቱ ምጣኔ ሀብት እንዲሁም ለብሔራዊ ደህንነቷም ጠቃሚ እንደሚሆን ተናግረዋል። በተጣለው ቀረጥ በይበልጥ የሚጎዱት ዋና ዋናዎቹ የብረታ ብረት ላኪዎች የሆኑት ካናዳ፣ ብራዚል፣ ሜክሲኮና ደቡብ ኮሪያ እንደሚሆኑ ነው የሚታመነው። ቤጂንግም በበኩሏ ትናንት ቀደም ብላ ፕሬዚደንት ትራምፕ ባለፈው ወር ለጣሉት የ10% የቀረጥ ጭማሪ አጸፋ ከዩናይትድ ስቴትስ በሚገቡ እቃዎች ላይ የጣለችው ከ10-15% የሚደርስ የቀረጥ ጭማሪዋን ስራ ላይ አውላለች። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጉዎ ጂያኩን
በንግድ ጦርነትና በታሪፍ ጦርነት ማንም አሸናፊ አይሆንም። አሁን የሚያስፈልገው በተናጠል የራስን ታሪፍ ከፍ ማድረግ ሳይሆን በመከባበር ላይ የተመሰረተ ውይይት ምክክር ማድረግ ነው። ዩናይትድ ስቴትስ የተሳሳቱ አድራጎቶቿን እንድታስተካክልና የኢኮኖሚና የንግድ ጉዳዮችን ለፖለቲካ መሳሪያ ማድረግ እንድታቆም እናሳስባለን።
ፕሬዚደንት ትራምፕ በበኩላቸው ዩናይትድ ስቴትስን ተቀናቃኞቿ ብቻ ሳይሆኑ አጋሮቿም ጭምር ሲጠቀሙባት ኖረዋል ብለዋል።
ወዳጆቻችንም ጠላቶቻችንም ሲረባረቡብን ኖረዋል። አገራችን ብረታ ብረትና አሉሚኒየም ውጪ ሀገር ሳይሆን እዚሁ አሜሪካ ማምረት ያስፈልጋታል። የሀገራችን መጻኢ ዕጣ ፈንታ ለመጠበቅ የኢንዱስትሪ ምርቷና ሌላውም ምርቷ በአያሌ 10 ዓመታት ታይቶ በማያውቅ ደረጃ እንደገና ማደግ አለበት።
በርካታ የምጣኔ ሀብት አዋቂዎች እንደሚሉት ቀረጥ ሲጨምር ሸማቾች ላይ የገበያ ዋጋ ያሻቅባል። የአቅርቦት ሰንሰለትና የሎጂስቲክስ ምሁራንም ትራምፕ የወሰዱት እርምጃ ከፍተኛ የሆኑ የዓለም አቀፍ ፖሊሲ ጥያቄዎችን እንደሚያስነሳ ነው የሚጠቁሙት። በኦክላሆማ ስቴት ዩኒቨርሲቲ የሚያስተምሩት ሳንድሮ ሼራጎ በሰጡት አስተያየት
ይህ መደራደሪያ ስልት ይሁን ወይም ደግሞ ዘላቂ አቋም ይሁን ግልጽ አይደለም። አሁን ባለበት መልኩ ካናዳን፣ ሜክሲኮን እና ቻይናን ብቻ ነው የሚመለከተው ወይስ በመቀጠል የአውሮፓ ህብረትንም ይጨምራል? ከዚህ አልፎ ብራዚል፣ ሩሲያ፣ ህንድ፣ ቻይና እና ደቡብ አፍሪካን ጨምሮ 12 ወይም 14 አባል ሀገራት ወዳቀፈው ወደ ብሪክስ ይስፋፋል?
እነዚህ ስጋቶች ይላሉ ፕሮፌሰር ሳንድሮ ሼራጎ፣ ሀገሮች የንግድ ግንኙነቶቻቸውን እንደገና እንዲያስተካክሉ ሊያደርጉ ይችላሉ። ያ ሲሆን ደግሞ አምራቹን ስጋት ላይ ሊጥል ይችላል።
የንግድ ድርጅቶች ሁኔታዎች አጠራጣሪ ሲሆኑ አይወዱም። ስለዚህ እንቅስቃሴያቸውን ያዝ ያደርጋሉ። ያ ሲሆን የምርት ስራ ይቀዘቅዛል፣ ቀረጡ ደግሞ የዋጋ ግሽበት ሊያስከትል ይችላል።
ሚሽጋኗ ዲትሮይት ከተማ ላይ መሰረቱን ባደረገው የዩናይትድ ስቴትስ የአውቶሞቢል ኢንዱስትሪ ውስጥ ያሉ ይህንኑ ስጋት ነው የሚያስተጋቡት። ግለን ስቲቨንስ ሚች ኦቶ የተባለው የሚሽጋን አውቶሞቢል ኢንዱስትሪ ማህበር ዋና ስራ አስኪያጅ ናቸው። የሚከተለውን አስተያየት ሰጥተውበታል።
በድንገት የሚጣል ቀረጥ ብዙ ጥሩ ውጤት አይኖረውም።
ፕሬዚደንት ዶናልድ ትራምፕ በታሪፍ ጉዳይ በሁለተኛው የስልጣን ዘመናቸው በከፍተኛ ፍጥነት ነው እየተንቀሳቀሱ ያሉት።
በብረታ ብረት ላይ ታሪፍ እንጥላለን፣ እሱንም ሰኞ ይፋ እናደርጋለን።
የዩናይትድ ስቴትስ የንግድ አጋሮችም በበኩላቸው የተጣሉት ቀረጦች የአውቶሞቢልና የመርከብ አምራቾችን እንዲሁም ሌሎችንም የዩናይትድ ስቴትስ ኢንዱስትሪዎችን ሊጎዱ እንደሚችሉ አስጠንቅቀዋል።
ቆንጅታዬን አመሰግናለሁ። ያዳመጣችሁ ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው። ዝግጅቶቻችን እየተጠናቀቁ ነው። ዝግጅታችን ከመደምደሙ በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
ከሪፐብሊካችን ምስረታ ጀምሮ በእግዚአብሔር ያለን እምነት ሁሌም ለጥንካሬያችን ዋና ምንጭና በሀገራችን ሕዝብ ልብ ውስጥ ቦታ ያለው ነበር ሲሉ ፕሬዚደንት ዶናልድ ትራምፕ ዋሽንግተን ውስጥ በተካሄደው ብሔራዊ የጸሎትና ቁርስ ስነ ስርዓት ላይ መናገራቸውን ጠቅሶ የምሽቱ ርዕሰ አንቀጽ መልእክቱን ይጀምራል።
At every stage of the American story, our country has drawn hope and courage.
በአሜሪካ ታሪክ ውስጥ በእያንዳንዱ እርከን ላይ ሀገራችን ተስፋንና ጀግንነትን እንዲሁም ተነሳሽነትን የሚያገኘው ሁሉን ቻይ ከሆነው አምላክ ነው። በእያንዳንዱ አርበኛ ልብ ውስጥ እግዚአብሔር ለአሜሪካ ታላቅ ተልዕኮ ልዩ እቅድ እንዳለው እምነት አለ። ይህ እቅድም አሁን ሊተገበር ነው።
በመንገዳችን በእያንዳንዱ እርምጃችን የሚመራን አምላክ ነው ሲሉ ዶናልድ ትራምፕ ተናግረዋል። እምነትና ጸሎት በሀገራችን ህልውና ውስጥ ወሳኝ ድርሻ ተጫውተዋል ሲሉም አክለዋል።
Just steps away from here in the Hall of Columns is the statue of John Winthrop, who famously proclaimed that America would stand.
ከዚህ ካለንበት ጥቂት እርምጃዎች ራቅ ብሎ ባለ ስፍራ የጃን ዊንትሮፕ ሐውልት ይገኛል። አሜሪካ በጉብታው ላይ ያለች ለሁሉም ሀገራት ብርሃን የምትፈነጥቅና የሁሉም ህዝቦች አይን የሚያርፍባት ከተማ ትሆናለች ሲል በመናገር ይታወቃል። አሁን ከዚያ ታላቅ ንግግር ከአራት መቶ ዓመታት በኋላ በፈጣሪ እርዳታ ከከተማዋ ግዙፍ ሆና ቆማ ከዚህ ቀደሙም በበለጠ ያበራች ትገኛለች ወይም በቅርቡ ያንን ታደርጋለች።
ሮጀር ዊሊያምስ የሮድ አይላንድን ግዛት እንደመሰረተና ዋና ከተማዋንም ፕሮቪደንስ ብሎ እንደሰየማት እንዲሁም በአሜሪካ የመጀመሪያውን ባፕቲስት ቤተክርስቲያን እንደመሰረተ ትራምፕ አውስተዋል።
It's Williams that we have to thank for making religious
liberty. የሃይማኖት ነጻነትን የአሜሪካዊ ህይወት መሰረት እንዲሆን በማድረጉ ዊሊያምን ልናመሰግነው ይገባል። በዚህ ዘመን ደግሞ ይህን መሰረታዊ ነጻነት ተክተን ልንጠብቀው ይገባል። ልክ ያለፉት አሜሪካውያን ትውልዶች በመላው ዓለም የጦር አውድማዎች ላይ እንዳደረጉት ሁሉ ጠንክረን መቆም አለብን።
ጆርጅ ዋሽንግተን የአሜሪካ መስራችና የመጀመሪያው ፕሬዝዳንት አሜሪካውያን በአንድነት እንዲጸልዩ ደጋግመው ያሳስቡ እንደነበር ፕሬዝዳንት ትራምፕ አስታውሰዋል። ከሁለት መቶ ዓመታት ወዲህ የፕሬዝዳንት ዋሽንግተንን ጥበብና ዱካ እንከተላለን ሲሉም ትራምፕ ማከላቸውን ርዕሰ አንቀጹ ጠቅሷል። እምነት የአሜሪካንን ህዝብ ወደ አንድነት የማምጣት አቅም አለው ያሉት ትራምፕ የአሜሪካንን ህዝብ ለማገልገል የሁሉም ፖለቲካ ፓርቲ መሪዎች ተስፋ እንዳይቆርጡ አበረታተዋል። እናም ሃይማኖትን መልሰን ወደ ህይወታችን እናምጣ፣ እግዚአብሔርን መልሰን በህይወታችን እናኖር ሲሉ ትራምፕ መናገራቸውን ጠቅሶ የምሽቱ ርዕሰ አንቀጽ መልእክቱን ደምድመዋል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራምና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምፅ ቪኦኤ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለቆያችሁ በእጅጉ እናመሰግናለን። የአሜሪካ ድምፅ የረቡዕ ምሽት ስርጭት በዚህ ተጠናቋል። ሀብታሙ ስዩም በመስተንግዶው፣ ንጉሥ ታምሬ ደግሞ በቅንብሩ አብረናችሁ ነበርን። ዋና አዘጋጃችሁ ጽዮን ግርማ ነበረች። መልካም ምሽት።